ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 26 የዕለተ ሰኞ 2016 ዓ.ም መሰናዶ ጀመረ። በጎርፍ እየተጥለቀለቁ ባሉ የሶማሌ ክልል ዞኖች ከ23,000 በላይ አባወራዎች ተፈናቀሉ።
ያለን መረጃ እስካሁን እንደነገርኩ 42,300 አባወራዎች እንደተጎዱ ነው። 23,132 አባወራዎች ደግሞ ተፈናቀሉ ናቸው።
የሰማችኋቸው የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ አቶ በሺር አረብ ናቸው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ በኩል በግጭት በከረሙት የኦሮሚያ ክልል ወለጋ ዞኖች ሰብአዊ ድጋፍ እየተስተጓጎለ ነው የሚለውን በተመለከተም ዘገባ አለን። ይህንና ሌሎች መሰናዶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ የሚተላለፈው መሰናዶ በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። እንዲሁም ደግሞ ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ ታቀናብርልናለች። ጽዮን ግርማ ዋና አዘጋጇ ናት። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ አሰናዳናቸው ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወሌ ነኝ። ብሊንከን በመካከለኛው ምስራቅ ያደረጉት ጉብኝት ካለ ውጤት ተጠናቀቀ። ደቡብ አፍሪካ እስራኤል የሚገኙ ዲፕሎማቶቿን ጠራች። እንዲሁም በደቡብ ሱዳን 1.6 ሚሊዮን ሕፃናት ረሃብ ሊገጥማቸው ይችላል ተባለ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል በሐማስ ላይ ጥቃቷን ባጠናከረችበት በዚህ ወቅት በጋዛ የሚገኙ ሲቪሎች የሚረዱበትን መንገድ በተመለከተ በአካባቢው ሀገራት መካከል አንዳች አይነት መግባባትን ለመፍጠር በመካከለኛው ምስራቅ ጉብኝት ሲያደርጉ የቆዩት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተሳካ ውጤት ሳያገኙ ቀርተዋል። ባሳለፍነው ሳምንት ወደ 5 የአካባቢው ሀገራት የተጓዙት ብሊንከን ዛሬ ቱርክ ላይ ከሀገሪቱ የውጭ ጉዳይ ሚኒስትር ሀካን ፊዳን ጋር መክረዋል። በሐማስ የታገቱ ሰዎችን ለማስለቀቅና ጦርነቱ ወደ ቀጠናው እንዳይስፋፋ እንዲሁም በጋዛ የሚገኙ ሲቪሎች ስቃያቸው ጋብ እንዲል እስራኤል እያካሄደች ካለው የማያባራ ጥቃት ሰብአዊ እፎይታ እንድታደርግ በሚል በፕሬዚደንት ጆ ባይደን አስተዳደር ለቀረበው ሐሳብ ድጋፍ ለማሰባሰብ ብሊንከን ወደ ቀጠናው ሀገራት አምርተው የነበረ ቢሆንም የተፈለገውን ውጤት እንዳላገኙ የአሶሴትድ ፕሬስ ዘገባ አመልክቷል። በእስራኤልና በእስራኤል በተያያዘችው ዌስት ባንክ፣ ዮርዳኖስ፣ ቆጵሮስ፣ ኢራቅና በስተመጨረሻም ዛሬ ቱርክ የነበሩት ብሊንከን አንካራን ከመልቀቃቸው በፊት እንደተናገሩት በሁሉም ነገር መግባባት እንደማንችል ግልጽ ነው፣ ነገር ግን በአንዳንድ ሁኔታዎች ላይ የጋራ እይታ አለ ሲሉ ተደምጠዋል። ብሊንከን ጉብኝታቸውን ያደረጉት የእስራኤል ጦር የጋዛ ከተማን ከቦ ሰሜናዊውንና በሐማስ ቁጥጥር ስር ያለውን የሰርጥ ክፍል ተቆርጦ እንዲቀር ባደረገበት ወቅት ነው። የእስራኤል ወታደሮች ዛሬ ሰኞ ወይም ነገ ወደ ጋዛ ከተማ እንደሚገቡ ሲጠበቅ ከሐማስ ታጣቂዎች ጋር የመንገድ ላይ እንዲሁም በመሬት ውስጥ መተላለፊያ የሚደረግ ውጊያ ይጠብቃቸዋል ተብሏል። እስካሁን 9700 ፍልስጤማውያን እንደተገደሉ ሲነገር በመጪዎቹ ቀናት በሁለቱም ወገን የተጎጂዎች ቁጥር ሊጨምር እንደሚችል ተገምቷል። በተቻለ መጠን ሲቪሎች እንዳይጎዱና ተጨማሪ የሰብአዊ እርዳታ ወደ ጋዛ እንዲገባ ለእስራኤል መናገራቸውን ብሊንከን አስታውቀዋል። ብሊንከን ከቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ጋር በሚነጋገሩበት ወቅት በሚኒስቴር መስሪያ ቤቱ አቅራቢያ የፍልስጤምንና የቱርክን ባንዲራ የያዙ ተቃዋሚዎች ሰልፍ አድርገዋል። ሰልፈኞቹ ብሊንከን ቱርክን ለቀው እንዲወጡ ጠይቀዋል። ይህ በእንዲህ እንዳለ በሺህ የሚቆጠሩ ሰልፈኞች በዋሽንግተን ዲሲ መንገዶች ላይ በመዘዋወር የፕሬዚደንት ባይደን አስተዳደር ለእስራኤል የሚሰጠውን ድጋፍ አውግዘዋል። የፍልስጤማውያን መፈክር የሆነውንና ከዮርዳኖስ ወንዝ ምዕራብ አንስቶ እስከ ሜዲትሬኒያን ባህር ያለውን ቦታ ለማመልከት የሚጠቀሙበትን ከወንዝ እስከ ባህሩ ፍልስጤም ነጻ ትወጣለች የሚለውን መፈክር ሲያስተጋቡ ተደምጠዋል። በሌላ በኩል የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ዋና ስራ አስፈጻሚ ሲንዲ ማኬን በጋዛ የሚታየው የሰብአዊ እርዳታ ፍላጎት በማየሉ እና ምግብም እያለቀ በመሆኑ አስቸኳይ እርዳታ እንዲደረግ ጥሪ አደረጉ።
በጋዛ እና በግብጽ መካከል በሚገኘው የራፋ መተላለፊያ ላይ ሆነው ጥሪ ያቀረቡት ሲንዲ ማኬን በጋዛ የሚገኙ እናቶች ዛሬን ልጆቻቸውን ስለመመገባቸው ወይም ነገን ስለማይታቸው እርግጠኞች አይደሉም ሲሉ ተደምጠዋል። በሚሊዮን ለሚቆጠሩና በቀውሱ ህይወታቸው ለተመሳቀለ ሰዎች እርዳታ እንዲሰጥ አስቸኳይ ጥሪን አቀርባለሁ ብለዋል። ለሁለት ቀናት በግብጽ ጉብኝት ያደረጉት ሲንዲ ማኬን ከአገሪቱ ፕሬዝዳንት አብደል ፈታህ አልሲሲ እና ከከፍተኛ ባለሥልጣኖች ጋር ተገናኝተዋል። በተጨማሪም በግብጽ የቀይ ጨረቃና በሌሎችም በራፋ የሚደረገውን የሰብአዊ እንቅስቃሴ ጎብኝተዋል። የዓለም ምግብ ፕሮግራም ትኩስ ዳቦ፣ ቴምር እና የታሸገ ምግብ በማዳረስ ላይ መሆኑም ታውቋል። የፍልስጤማውያኑ ጠቅላይ ሚኒስትር ሞሐመድ ሽቴያ በጋዛ የሚገኙ ሰዎች ያሉበትን ሁኔታ በሚመለከት ዌስት ባንክ በምትገኘው ራማላ ከተማ በተደረገ የካቢኔ ስብሰባ ላይ ማልቀሳቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የፍልስጤማውያኑ ጠቅላይ ሚኒስትር የእስራኤል የቅርስ ሚኒስትር አሚሃይ ኤላሂው ጋዛ ላይ የኒውክሌር ቦምብ መጣል አንድ አማራጭ ነው ብለው የተናገሩትን በካቢኔው ስብሰባ ላይ አንስተዋል። የሚኒስትሩን አስተያየት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከካቢኔ ስብሰባ አግደዋቸዋል። አስተያየታቸው የፈጠረውን ቁጣ ተከትሎ ዘይቤያዊ አነጋገር መጠቀማቸው እንደሆነ ሚኒስትሩ ተናግረዋል። ዓለም አቀፉ የወንጀል ችሎት የመያዣ ትዕዛዝ እንዲያወጣ ሞሐመድ ሽቴያ ጠይቀዋል። የተባበሩት መንግስታት ድርጅት ዓለም አቀፍ የሕፃናት ቀን ክብረ በዓልን ሰርዞ በምትኩ በእስራኤል ገዳይ ማሽን ብለው በጠቀሱት ምክንያት ትምህርት ቤት መሄድ ያልቻሉትን ፍልስጤማውያን ፎቶዎች እንዲያትም ጠይቀዋል። በጦርነቱ የተገደሉትን ሲቪሎች ቁጥር በመመልከት እስራኤል ያልተመጣጠነ ኃይል በመጠቀም ላይ ነች የሚል ነቀፌታ በመቅረብ ላይ ነው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ደቡብ አፍሪካ እስራኤል የሚገኙ ዲፕሎማቶቿን ለምክክር በሚል እንደ ጠራች የአገሪቱ የውጭ ጉዳይ ሚኒስትር አስታውቀዋል። እየተካሄደ ባለው ጦርነት ምክንያት የሲቪሎች ሞት እየጨመረ በመምጣቱ ሀገራቸው ዲፕሎማቶቿን መጥራቷ የተለመደ አሰራር ነው ሲሉ የውጭ ጉዳይ ሚኒስትሯ ናለዲ ፓንዶር ተናግረዋል። ደቡብ አፍሪካ በመካከለኛው ምስራቅ ሰላም እንዲሰፍን በመጣር እንዲሁም የፍልስጤማውያንን ጥያቄ ቀድሞ ከነበራት የአፓርታይድ አገዛዝ ጋር በማመሳሰል ስትደግፍ ቆይታለች። የሕፃናትና ሲቪሎች ግድያ አሳሳቢ እንደሆነ ሚኒስትሩ ጨምረው ገልጸዋል። የእስራኤልን አቋም በሚተቹት ላይ በፕሪቶሪያ የሚገኙት የእስራኤል አምባሳደር የሚሰጡት አጸያፊ ያሉት አስተያየትም አሳሳቢ ነው ስትል ደቡብ አፍሪካ ገልጻለች። በደቡብ ሱዳን በየዓመቱ እየጨመረ በመጣው የጎርፍ አደጋ ምክንያት በመጪው የፈረንጆች ዓመት 1.6 ሚሊዮን ሕፃናት ረሃብ ሊገጥማቸው እንደሚችል የዓለም ምግብ ፕሮግራም ዛሬ አስታውቋል። ፕሮግራሙ እንዳለው በውሃ በተጠለቀለቀ አካባቢ ያሉ ሰዎች ምግብ ማግኘት አይችሉም። በተጨማሪም በጎርፍ ምክንያት እየጨመረ የመጣው የውሃ ወለድ በሽታም ትልቅ ስጋት ፈጥሯል። ግጭት፣ የተፈጥሮ አደጋ፣ የኢኮኖሚ ጉስቁልና እና የፖለቲካ ውጥንቅጥ የዓለም አዲሲቱን አገር ደቡብ ሱዳን ሲያብጣት ከርሟል። በመጪው የፈረንጆች ዓመት ከ1.6 ሚሊዮን በላይ ሕፃናት የተመጣጠነ ምግብ እጦት እንደሚገጥማቸው የዓለም ምግብ ፕሮግራም አስታውቋል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ኩባንያቸው ማጭበርበር ፈጽመዋል በሚል በቀረበባቸው ክስ ላይ የምስክርነት ቃላቸውን ለመስጠት ዛሬ በኒውዮርክ በሚገኝ ፍርድ ቤት ቀርበዋል። ባለፈው ሳምንት ለሁለቱ ልጆቻቸው እንደቀረቡት የሰሉ መስቀለኛ ጥያቄዎች ለቀድሞው ፕሬዚደንትም እንደሚቀርቡ ይጠበቃል። ትረምፕና ኩባንያቸው የነበራቸው የሂሳብ አያያዝ የተጨበረበረ ነው ሲሉ ዳኛው ቀደም ብለው ወስነዋል። ትረምፕ ከባንኮችና ከሌሎችም ተቋማት የገንዘብ ብድር ለማግኘት ሲሉ ሀብታቸውን እጅግ አጋነው ነው በማቅረብ ማጭበርበር ፈጽመዋል በሚል ነበር የኒውዮርክ ግዛት አቃቢያን ሕጋት ክስ ያቀረቡት። በዚህም 100 ሚሊዮን ዶላር ብድር አግኝተዋል። ሀብታቸው ካለው ዋጋ 2 ቢሊዮን ዶላር ጨምረው አቅርበዋል ተብሏል። ትራምፕ ምንም ጥፋት እንዳላጠፉ ይገልጻሉ። የኒውዮርኳ ጠቅላይ አቃቤ ሕግ ለቲሻ ጄምስ በትራምፕ ላይ 250 ሚሊዮን ዶላር ቅጣት እንዲጣል ጠይቀዋል። እንደ ሌሎቹ አራት ክሶች ይሄኛው ክስ ትራምፕን ለእስር የሚዳርግ አይሆንም ተብሏል። ክብራትና ክብራን ለምሽቱ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸው አሉ።
ከዓለም ዙሪያ ለተጠናቀሩት ዜናዎች እንግዶ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ እንጋብዛለን።
በልጅነት ከፍራቻ ይጀምራል እና ራስን አለመተማመን በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ ካሁን ጊዜ ምን ደረሰብኝ፣ ዛሬ መቱኛል፣ ዛሬ ደበድቡኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይመጣል። ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል።
በእንግሊዘኛ አጠራሩ ቡሊንግ በመባል የሚታወቀውን ልጆች በትምህርት ቤት አሊያም ደግሞ በሰፈር ውስጥ በእድሜ እኩያዎቻቸው በሆኑ ጉልበተኞች አሊያም ደግሞ ታላላቆቻቸው በሆኑ ሌሎች የሚፈጸሙ ጥቃቶችና ወከባዎች ሊያደርሱ የሚችሏቸውን ጉዳቶች አስመልክቶ ከተካሄደ ቃለ ምልልስ ላይ የተወሰደ ድምጽ ነው የሰማችኋቸው። ዶክተር ቢኒያም ገሰሰ ናቸው። በምሽቱ በሁለተኛው አጋማሽ ስርጭታችን ሐኪሙን ይጠይቁ መሰናዶ ላይ እንግዳችንን አድርገናችኋል። ወደ በኋላ ላይ የምንመጣበት ይሆናል። አሁን ለምሽት ወደ ያዝ ነው አብይ ርዕስ እንሻገር። በሶማሌ ክልል ባለፉት ሳምንታት በተከታታይ በጣለው ከባድ ዝናብ ምክንያት 24 ሰዎች እንደሞቱና ከ23000 በላይ አባወራዎች እንደተፈናቀሉ ክልሉ አስታወቀ። በክልሉ 11 ዞኖች 8ቱ በተለያዩ ደረጃ የሰሞኑ ጎርፍ ተጎጆች እንደሆኑም ተገልጿል። ዶሎ አዶ፣ ቀላፎና ጭረቲ ዞኖች የከፋ ጉዳት እንደደረሰባቸው ሲታወቅ ዛሬ ሰኞ በክልሉ ርዕሰ መስተዳደር የተመራ የከፍተኛ አመራር ቡድን ወደ ዶሎ አዶ ማቅናቱም ተመልክቷል። አዲስ ቸኮል ዘገባ አለው።
በሶማሌ ክልል ለተከታታይ ሳምንታት በጣለ ከባድ ዝናብ በርካታ አካባቢዎች በጎርፍ እንደተጥለቀለቁ በክልሉ የአደጋ ስጋት ስራ አመራር ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑት አቶ በሽር አረብ በተለይ ለአሜሪካ ድምጽ አስታውቀዋል።
በተለያዩ ወረዳዎች የተለያየ የሆነ አይነት ጉዳት ነው ያለው። ብዙን ጊዜ 8 ዞኖች፣ 27 ወረዳ እንዲሁም በ82 ቀበሌዎች ወይ አካባቢዎች የጎርፍ ጉዳት ተከስቷል።
በአደጋው ከ42000 በላይ አባወራዎች እንደተጎዱ የሟቾችና ተፈናቃዮች ቁጥርም በየጊዜው እየጨመረ እንደሚገኝ አስተባባሪው ገልጸዋል።
ባለን መረጃ እስካሁን እንደነገርኩ 42300 አባወራዎች እንደተጎዱ ነው። 23132 አባወራዎች ደግሞ ተፈናቀሉ ናቸው። እስካሁን በተለያዩ ምክንያቶች ዝናብ መዝነብ ከመጣል ከጀመረ አንዳንድ አካባቢ ልጆች ብርካና ወተር ሃርቨስቲንግ ሲስተም ማለት ብርካና ዳሞች ውስጥ ገብቶ የሞቱበት ሁኔታ ነው ያለው። አንዳንድ አካባቢ ደግሞ መኪና ጎርፍ የወሰዳቸው መኪኖች ውስጥ የሞተ ሰው አለ። እንዲሁም አንዳንድ አካባቢ ደግሞ በሸሜሌ ወንዝና ሌሎች አካባቢዎች ጎርፍ የወሰዳቸው እና የሞቱ ሰዎች እንዳሉ እስካሁን ባለን መረጃ ወደ 24 ሰው ነው የሞተው።
የጉዳቱ መጠን እስከ ዛሬ እኩለ ቀን ያለው እንደሚያካትትና በቀጣይም ቁጥሩ እያሻቀበ ሊሄድ እንደሚችል አቶ በሽር ጨምረው ተናግረዋል። በሊበን ዞን ጉራዳ ሞሌ ወረዳ ነዋሪ የሆኑት አቶ አብዱላይ ኢሳቃስ እንዳስረዱት ወረዳቸው ከአጎራባሾቹ የኦሮሚያ ባሌ ዞን እና የሶማሌ ክልሉ አፍዴር ዞን ጋር የሚያገናኙት ሁለቱ መንገዶች በጎርፍ በመዘጋታቸው ለአንድ ወር ያህል ወደ ከተማ ምንም አይነት ምርት እየገባ አይደለም። የምግብ ነክ ሸቀጦች ዋጋም በእጅጉ አሻቅቧል።
ወረዳ ለ45 ቀን ከባድ ዝናብ ነበር የዘነበው። ቀንና ሌሊት ነበር የሚዘንበው። በሁለት በኩል ወደኛ ወረዳ የሚገባ መንገድ አለ። በዚህ በኦሮሚያ በኩል ከባሌ የሚገባ አለ። ከዚህ ከአፍዴር ዞን ደግሞ ከጭረት የሚገባ መንገድ አለ። ሁለቱም መንገድ ሬሽንም ሆነ ሱካሪም ሆነ የሚገባልን ነገር ሁሉ ቆመዋል። የተነሳ በፊት በመጋዘን ያለው ሬሽን ነጋዴዎች ዋጋ ጨምሮ አንድ ኪሎ ሱካር ወደ 200 ብር ነው፣ 150 ብር ነው አንድ ጣሳ። የቲማቲም ጣሳ ዱቄት 2500 ብር ነው። ፉርኖ ዱቄት 25 ኪሎ በቃ አቅም የሌለው ሰው በረሃብ እያለቀ ነው።
በሶማሌ ክልል የተከሰተው የጎርፍ አደጋ ተጎጂዎች ከሆኑ 27 ወረዳዎች መካከል በገናሌና በደዋ ወንዞች ጎርፍ የተጠቀለቀው ዶሎ አዶ፣ በሸበሌ ወንዝ ሙላት የተጠቀለቀው ቀላፎና በዋቢ ወንዝ ተመሳሳይ ጉዳት የደረሰበት የጭረቲ ወረዳዎች እየደረሰባቸው ባለው አስከፊ ጉዳት በግንባር ቀደምነት እንደሚጠቀሱ አቶ በሽር አረብ አብራርተዋል። ዛሬ ሰኞም በክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ የተመራ የክልሉ ከፍተኛ አመራር ቡድን ወደ ዶሎ አዶ ከተማ ማቅናቱን ክልሉ አስታውቋል። ከጎርፍ አደጋው ስፋትና ከተጠቂዎቹ ብዛት አንጻር ክልሉ ያደረገ ያለው ድጋፍ ውስን እንደሆነ ገለጹት አቶ በሽር። ይህም ወደ አብዛኞቹ ከተሞች የሚያደርሱ መንገዶች በመፍራሳቸው ወይም በጎርፍ በመሙላታቸው እንደሆነ አመልክተዋል። ያም ሆነ የአየር ትንበያ መረጃዎችን በመከታተል ጎርፍ ከመድረሱ በፊት ወንዞች አቅራቢያ ያሉ ነዋሪዎች ከአካባቢው ከማራቅ ባሻገር በቀላፎ ከተማ የሚገኙ ጀልባዎችን በመጠገንና አዳዲስ ጀልባዎችን በግዢ በመጨመር ቅድመ ዝግጅት እንደተደረገ አቶ በሽር ጠቅሰው፣ ይህም በቀላፎና አካባቢው ባሉ የሸበሌ ተፋሰስ አካባቢዎች እርዳታ ለማድረስ አስችሏል ብለዋል። እንደ አቶ በሽር ገለጻ መንገድ በሌለባቸው ወይም በፈረሰባቸው ሌሎች አካባቢዎች ደግሞ ከመከላከያ ሚኒስቴር የወራት ተሽከርካሪዎች ድጋፍ በመጠየቅ እርዳታ ለማድረስ ጥረት እየተደረገ እንደሆነ አስታውቀዋል። እነዚህን ውስን አማራጮች በመጠቀም ክልሉ እስካሁን ለተፈናቃዮች ላደረገው ድጋፍ አቶ በሽር ተከታዩን ይላሉ።
ከዚህ በፊት ስናደርግ እንደነበረው ዝግጅቱ ያው ተዘጋጅተን ነበር። የምግብም የሚሆን ለሌሎች የነፋይም ጉዳይም ለመሆን የተወሰነ ባጀት ከመንግስት ኦልሞስት አንድ ፍት ተደርጎ ወደ ስራ ገብተዋል። እነዚህ አካባቢዎችን ኦልሞስት ሬስፖንስ እየተሰጠነ ያለው አሁን በቤርአኖ እና ጎዴ አካባቢዎች እንዲሁም ወደ ቀላፎ ኦልሞስት ሬስፖንስ ተልቋል። ዶናልዶ ችግር አሁን የሆንብን በዚህም ጊዜ እዛ ከገበያ ውስጥ ለመግዛት ምግብ እና የተወሰነ ቁሳቁስ ወይ ነንፉድ አይተምስ የሚባሉ ለመግዛት ገበያ ላይ ሰፕላይ የለም። ስለዚህ ከዚህ ከጎዴ ወደ ዶናልዶ የሚሄደው መንገድ ዝግ ነው። ምግብ እዛ ለማድረስ ከባድ ነው። እንዲሁም ከሱፍ ኬንያ በኩልም ዝግ ነው። እንዲሁም በዚህ በነጌሌ መንገድ፣ በፊንቶ መንገድም በሳሮሌ ወንዝ ምክንያት ማድረስ ብዙም አልተቻለም እና ሙከራዎች እያደረግን ነው ያለ ነው። ግን ኦልሞስት እዛ ውስጥ የተገኙ ለ3000 አባወራዎች ዶናልዶ ላይ ምግብ ታዞ ኦልሞስት እዛ አካባቢ ምግብ የደረሰበት ሁኔታ ነው ያለው። እንዲሁም ለቀላፎ የተወሰኑ መንገድ ችግሮች ቢኖሩም ዛሬ ሁሉም አንድ 4000 አባወራዎች የሚሆን ምግብ ዛሬ እንደሚገባና እዛ እንደሚሰራጭ ነው ተስፋ ያለን።
በሶማሌ ክልል ለተከታታይ ቀናት እየጣል ባለው ዝናብ በንብረት በኩልም ከፍተኛ ጉዳት ማድረሱን አቶ በሽር አስታውቋል። በዚህም 9958 ሄክታር በመስኖ የልማ መሬት መውደሙን፣ 3600 እንስሳት መሞታቸውን፣ እንዲሁም ከ960 በላይ መስኖ ሞተሮችና ሌሎች ተሽከርካሪዎች በጎርፍ መወሰዳቸውን ተናግረዋል። የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ በዛሬው ዕለት የጎበኛዋት ያለችው ዶሎ አዶ ከ24 ሰዓት በላይ ያልተቋረጠ ዝናብ እያስተናገደች እንደነበረ አቶ በሽር ገልጸዋል። በቀጣዮቹ ሳምንታትም የሚበዙት የጎርፍ ተጠቂ አካባቢዎች ከችግሩ ጋር እንደሚሰነብቱ የአየር ትንበያ መረጃዎች እንደሚያሳዩ ጠቁመዋል። ከዚህም በመነሳት የፌዴራል መንግስትም ተጨማሪ ድጋፍ እንዲያደርግ ጥያቄ እንደቀረበለት አቶ በሽር አክለው አመልክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በኦሮሚያ ክልል በምስራቅ ምዕራብና ቄለም ወለጋ ዞኖች ለሚገኙ ተፈናቃዮችና ለሌሎች የማህበረሰብ ክፍሎች በቂ ተደራሽና ወቅቱን የጠበቀ የምግብ ድጋፍ እንዳልተደረገላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ሰሞኑን ባወጣው ሪፖርት እንደገለጸው በዞኖቹ አንዳንድ ወረዳዎች በመንግስት የጸጥታ ኃይሎችና በሸማቂ ቡድኖች መካከል ለአመታት በቀጠሉ ግጭቶች ሳቢያ መቅረብ የነበረበት ሰብአዊ ድጋፍ ተስተጓጉሎ ቆይቷል ሲል አስታውቋል። የአሜሪካ ድምጽ ያነጋገራቸው የዞኖቹ ነዋሪዎችም ላለፉት 2 ዓመታት እርዳታ እንዳልደረሳቸው አውስተው ለአካባቢው ደርሷል የሚባለው የሰብአዊ ድጋፍ እደላም አግባብነት ክትትል እንዲደረግበት ጠይቀዋል። በዚህ ዙሪያ የተጠናቀረውን ዘገባ ፀሐይ ዳምጠው እንደሚከተለው ታቀርባለች።
በኦሮሚያ ክልል 4 የወለጋ ዞኖች ውስጥ በፌደራል መንግስቱና በሸማቂ ቡድኖች መካከል ለአመታት በዘለቀ የጸጥታ ችግር የተነሳ ለምግብ እጥረት ለተጋለጡ በርካታ ዜጎች ሰብአዊ እርዳታ በወቅቱና በበቂ መጠን እየደረሰ እንዳልሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት አስታውቋል። መድረሱ የተገለጸው ሰብአዊ እርዳታም ቢሆን ለምግብ እጥረቱ የተጋለጡትን የማህበረሰብ ክፍሎች ፍላጎት ባገናዘበ መልኩ የሚቀርብ እንዳልሆነ ሪፖርቱ አመልክቷል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሜሳ ኮሚሽኑ በምርመራው ወቅት አጣርቶ ስለደረሰባቸው ግኝቶች ለአሜሪካ ድምጽ አብራርተዋል።
ምዕራብ ወለጋ፣ ቄለም ወለጋ፣ ምስራቅ ወለጋ እና ሆሮ ጉዱሩ ወለጋ አካባቢዎች ላይ ከምግብ አቅርቦት ጋር ተያይዞ ችግሮች እንዳሉ ነው ሪፖርታችን የሚያመለክተው። በምዕራብ ወለጋ ቤኪ ወረዳ ቀበሌ 1፣ ቀበሌ 2 እና እዛ አካባቢ ካሉት አካባቢዎች ላይ ቆንዳላንም ጨምሮ ለመነካካት ሞክረናል ማለት ነው። በዚህ ችግር ምክንያት እንግዲህ በዚሁ በቤኪ ቆንዳላ አካባቢ ላይ ከ5 ወር እስከ 6 ዓመት ባሉ ህጻናት ላይ በተደረገው አፈሳ 1350 የሚሆኑ ህጻናት ልጆች የምንላቸው ለፊልድ አኪዩት ማልኒትሪሽን ለሚባል 4754 ደግሞ ሞድሬት ለሚባል ችግር ተጋልጠው ይገኛሉ ማለት ነው። አሁን በዚህ ጊዜ
አቶ በዳሳ ዜጎችን ለችግሩ የዳረጋቸውን ምክንያቶች አክለው አስረድተዋል።
ከዚህ በፊት ለሀገር ውስጥ ገበያ ምርት የሚያቀርቡ አርሶ አደሮች አሁን ያማ ያልቻሉት በምደረገው የትጥቅ ትግል ምክንያት ሰዎች ማሳቸውን ማረስ ባለመቻላቸው ነው ትልቁ ችግር የተፈጠረው። የተፈናቅለው የመጡትም እዚያም ያሉት ማህበረሰቦች ሰርቶ ራሳቸውን ማስተዳደር ባለመቻላቸው ነው የጸጥታ ችግር ምክንያት ነው። ሌላው በመንግስት በኩል ወይ በሌሎች ተቋማት የምላከው የምግብ እህል በድጋም መልክ የሚሄደው እሱም እንደፈለገ ወደ ፈለገበት ቦታ ለማንቀሳቀስ የጸጥታ ችግር መኖሩ ነው። 70-80 ኪሎ ሜትር ርቀት ላይ ያሉ ሰዎች የአክሰስ ማድረግ አልቻሉም ማለት ነው። አንድ ችግር ነው። ሌላኛው ደግሞ ለተረጂዎች ለማድረስ ጥቃት በሚደረግበት ጊዜ በተመሳሳይ ዝርፍ ይፈጽምበታል። እነዚህ ናቸው ማለት ነው። እነዚህ ሲጠቃለሉ አንደኛ የሚቀርበው ምግብ በቂ አለመሆኑ ማለት ነው የሚያሳየው፣ ሁለተኛ ደግሞ ተደራሽ አይደለም።
ኮሚሽኑ በአራቱ የወለጋ ዞኖች ላይ ትኩረት አድርጎ እየሰራ እንደሆነ የጠቆሙት አቶ በዳሳ አሁን በማሳያነት የተጠቀሰው ለጊዜው ለመድረስ የተቻለውን የምዕራብ ወለጋ ዞን እንደሆነ ጠቅሰው ሁሉንም ዞኖች ያካተተ ዝርዝር ሪፖርት እየተዘጋጀ እንደሚገኝ ተናግረዋል። አቶ እምሩ ዱጋ የምዕራብ ወለጋ ቤዲ ወረዳ ነዋሪ ሲሆኑ ለረዥም ጊዜ እርዳታ አልደረሰንም ይላሉ።
እስካሁን ወደ ገጠሩ አካባቢ ምንም የደረሰ ነገር የለም። የመጣውም ቢሆን በጊ ከተማ ላይ ነው የተከፋፈለው እንጂ ከፍተኛ የምግብ እጥረት ላለባቸው ቀበሌዎች ምንም አልደረሰም። አሁንም ችግሩ ቀጥሏል። መንግስት እርዳታው ለችግረኞች በትክክል መድረሱን መከታተል ይኖርበታል።
የቤጊ ወረዳ ዶሻ ቀበሌ ነዋሪ እንደሆኑ የገለጹት አቶ አብዱል ከሪም ኢሳ መጣ የተባለው እርዳታ ለተራቡ ዜጎች ሳይደርስ ነጋዴው ጋር ይቀራል ሲሉ ቅሬታቸውን ገልጸው ሰብአዊ እርዳታ ለተጠቃሚ በአግባቡ ስለመሰራጨቱ መንግስት እንዲያረጋግጥ ይጠይቃሉ።
እኛ በበጊ ወረዳ ዶሻ ቀበሌ ውስጥ ነን፣ ምንም አላየንም። በወረዳችን ለተራቡ ዜጎች ከሚላከው እርዳታ አንዱም ለችግረኞቹ አልደረሰም። ወደ በጊም ብንሄድ 100 ኩንታል አከፋፍለው አለቀ አሉ። ለነጋዴ ሸጠውት ነጋዴው መልሶ ለእኛ እየሸጠ እያተረፈብን ነው። መንግስት ሪፖርት ከመቀበል ይልቅ እርዳታው ለፈላጊ ዜጎች መድረሱን ማረጋገጥ ይጠበቅበታል።
በአካባቢው የሰብአዊ እርዳታን እድላ አስመልክቶ በቅርቡ የአሜሪካ ድምፅ ያነጋገራቸው የምዕራብ ወለጋ ዞን የአደጋ ስጋት ቅነሳ ስራ አመራር ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ በልዩ ልዩ የበጎ አድራጎት ድርጅቶችን በኩል የህጻናት ምግብን ጨምሮ እርዳታ ለሚሹ ዜጎች ድጋፍ እየተደረገላቸው እንደሆነ መግለጻቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በሀዲያ ዞን የሆሞቾ ሆስፒታል ስራ አቁሟል ቢባልም መመለሱን ጤና ቢሮ ገለጸ። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ተጨማሪ ሆስፒታል አገልግሎቱን እንዳቆመ የገለጹ ሰራተኞችና ተገልጋዮች ከፍተኛ ችግር ላይ እንደወደቁ ተናግረዋል። በዞኑ የሆሞቾ ከተማ አስተዳደር የሚገኘው የሆሞቾ የመጀመሪያው ደረጃ ሆስፒታል አገልግሎቱን ለማቆም የተገደደው ለተከታታይ 3 ወራት ደሞዝ ባለመከፈሉና ተጨማሪ ሰዓት ክፍያ በመከልከሉ እንደሆነ ሰራተኞች ለአሜሪካ ድምጽ ገልጸዋል። የክልሉ ጤና ቢሮ በበኩሉ ችግሩ የተፈጠረው በአመራር ያፈጻጸም ክፍተት እንደሆነ ጠቅሶ አመራሮቹ እርምጃ እንደተወሰደባቸውና ሆስፒታሉም ወደ ስራው እንደተመለሰ አስታውቋል። አቤቱታችንን የሰማን የለም የሚሉት የሆስፒታሉ ስራ አስኪያጅ ግን ሆስፒታሉ አሁንም በቂ አገልግሎት እየሰጠ አይደለም ሲሉ የጤና ቢሮውን ምላሽ ተቃውመዋል። ዮናታን ዘብዲዮስ ዘገባ አለው።
በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ቀደም ሲል ስራውን እንዳቆመ ከተገለጸው የሾኔ የመጀመሪያ ደረጃ ሆስፒታል በተጨማሪም የሆመቾ የመጀመሪያ ደረጃ ሆስፒታልም አገልግሎትን በማቋረጡ ከፍተኛ ችግር ላይ እንዲወደቁ ሰራተኞችና ተገልጋዮች ለአሜሪካ ድምፅ ተናግረዋል። በዞኑ የሆመቾ ከተማ አስተዳደር የሚገኘው ሆስፒታሉም ስራውን ያቆመው ባለፈው ሳምንት እንደሆነ የደህንነት ስጋት ስላደረባቸው ስማቸውን መጥቀስ ያልፈለጉም የሆስፒታሉ ሰራተኛ ገልጿል። ጠዋት 2:30 ተከፍቶም 11:30 እንደሚዘጋና እንደ ሌሎች ሆስፒታሎች መደበኛና የ24 ሰዓት አገልግሎት እንደማይሰጥም አስረድተዋል።
እንግዲህ እዛ ቦታ ያለ ተገልጋይ እየተጎዳ ነው። ባለሙያም እንግዲህ ብዙ ሰቆቃ ውስጥ ነው ያለው። አስቸጋሪ ነው። በአሁኑ ወቅት ላይ ኑሮ እንደዚህ ሆኖ ህይወትን መግፋት፣ ደሞዝ አለመክፈል ማለት በጣም ከባድ። እንግዲህ 14 ሰራተኛ አለ እዛ ውስጥ ላይ ብዙ ነው፣ ወደ 500 ይጠጋል ጠቅላላ። ግን ባለሙያ ወደ 300 ነው የሚሆነው።
የሆመቾ ከተማ ነዋሪ የሆኑት አቶ ወንድሙ ታምሬም ተቋሙ ተገቢውን አገልግሎት እንደማይሰጥና ተገልጋዩ ህብረተሰብም ላላስፈላጊ ስቃይና እንግልት እንደተጋለጠ ተናግሯል።
ቅዳምና ይሄ ዝግ ነው፣ ማታ ዝግ ነው፣ ቀን ስራ ነው እየተሰራ ያለ። ስለዚህ ህብረተሰቡ ማግኘት ያለበትን ይሄ አገልግሎት እያገኘ አይደለም። እየተጎዱ ነው። ያልተፈለገ እንግልት እና ወጪዎች እየተደረጉ ናቸው። ገንዘብ ያለው ወደ ግልም ይሄዳል። ሆስፒታል ላይ መውለድ ያለባቸው ሰዎች እናቶች አሁን ቤት ላይ ነው አሁን እየወለዱ ያሉ ህጻናት። አሁን ይትረፉ አይትረፉ የሚታወቅ ነገር የለም። ብዙ ችግር ነው እየተፈጠረ ያለው። ቀን ላይም ያው ከአስር ሰዓት በኋላ ባለሙያ ስለማይኖር ሪፌር ስለምጻፍ ወደ ንግስት ሌሊ ነው የሚሄደው። ንግስት ሌሊ ደግሞ ብዙ ውጪ አውጥተው እስከ 7,000-5,000-6,000 ከዛም በላይ እያወጡ ነው ሄዶ የሚገለገለው እና ያም የማይሄዱ የማይችሉ ሰዎች እንሞታለን ብለው ወደ ቤት ነው የሚመለሰው። የት ይሄዳሉ?
በቅርቡ ልጅ እንደወለዱ የሚናገሩት ሌላዋ የከተማዋ ነዋሪ ወይዘሮ አበበች አቲኮም በምጣቸው ወቅት ወደ ሆስፒታሉ ቢሄዱም አገልግሎት ማግኘት እንዳልቻሉ ገልጿል።
እኔ ወደ ሆስፒታል ቀን ሄድኩኝ። ቀን ሄጄ ሰዓትም ባለሙያ ወጡን ወጣ። ከዛ 10 ሰዓት አካባቢ ሪፈር ጻፉልን ወደ ዞን። ገና ነበር አልደረሰም ነበር ምጤ። ወደ ዞን መሄዴ ቀርቶ እንደገና ወደ ቤት ለመመለስ ምጤ በጣም አዲሴ ከግል ገባሁና 5,000 ብር ክፍዬ ነው የተገላገሉ። አይ ሆስፒታል በነፃ ነበረ፣ ምንም ክፍዬ የለም። ለእናቶቹ በነፃ ነበር የሚያዋልዱ ከዚህ በፊት። አሁን ሆስፒታሉ ማታ ማታ እየሰራ ስላልሆነ ከግል ነው ከፍለው ብዙዎቹም እየወለዱ ያሉት። እኔም ወደ ዘጅ ተገላገልኩ በሰላም እግዚአብሔር ፈቅዶ። በጣም ከባድ ነው። ብዙ ህጻናትም ቤት ነው የሚወልደው። ብዙ ሰው የከበደው የታመመ ምናምን ነገር ብር ያለው ነው ከግልም ወደ ዞንም ሄዶ መታከም የሚችል እንጂ ብዙዎቹ ከአልጋ ላይ የሞቱ።
የሆስፒታሉ ስራ አስኪያጅ አቶ ግዛቸው አባቴም ሰራተኞቹ የሚያቀርቡት ቅሬታ ተገቢ እንደሆነ አምነው ለሚመለከተው ክፍል ብናሳውቅም ምላሽ አላገኘንም ሲሉ አማረዋል።
በቃ የቀን ስራ እንደ ሲቪል ሰርቪስ ወይም እንደ አንድ ፓብሊክ ሰርቪስ ስራ 2:30 ገብተው 11 ሰዓት የማውጣት እድል 2015 በዛ። በጣም ህዝቡ በጣም ተሰቃይተው ጠጠር ላይ እየወለደ መንገድ ላይ እየወለደ ቅርብ ጊዜ ማታ ቤት አትውለዱ ተብሎ እንደ ነውር አስተማሩትን ቤት መውለድ አማራጭ አድርጎ ያስተላልፉበት ዘመን አድርገን አሳልፈናል 2015። 2016 ላይ ክልል አዲስ ትደራጃለች ብላይ ለውጥ ይኖራል ብለን ስናስብ ተጨማሪ ሌላ አይደለም የሰዓት የቀን እንደሚዘጋ አይነት ደሞዝ የመስከረም ወሬን አሁን እስካሁን አላገኙም። ልጆች ግን የአገር ልጆች ስለሆኑ ብቻ እየደከሙም ምን እያሉም እየሰሩ ነው።
የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሽመልስ ዋንጎራ በበኩላቸው የሆመቾ የመጀመሪያ ደረጃ ሆስፒታል ስራ ማቆሙን አምነው መንስኤው ግን የአመራሮች የአፈጻጸም ችግር እንደሆነ ገልጿል። በአሁኑ ወቅትም ድክመት ያሳዩት አመራሮች እርምጃ እንደተወሰደባቸውና ሆስፒታሉም ወደ ስራው እንደተመለሰ ያስታወቁት የጤና ቢሮ ኃላፊው ዝርዝር ማብራሪያም ከመስጠት ተቆጥቧል።
ያ ችግር ነበረ። አንደኛው የአመራር ችግር ነው። የዛ ተቋም የአመራር ችግር ነው። ሆመቾ እዛ ከንቲባውም ችግር ነው የነበረው።
የአመራር ችግር ማለት ምን ማለት ነው?
የአመራር ስርዓቱ ካልተጠናከረ ተቋማት በአግባቡ ስራ ሊሰሩ አይችሉም ማለት። ያ ሪፎርም ተደርገዋል። ችግሩ በዛ አግባብ ተቀርፎ ነው ያለ። አሁን
የሆስፒታሉ ስራ አስኪያጅ ግን የጤና ቢሮ ኃላፊውን ምላሽ ተቃውሟል።
ተጎዳ ህዝብ የሚሰማን መንግስት የለም መንግስት የለም ብሎ ሰላማዊ ሰልፍ በየአደባባዩ ነው እየወጡ አሉት። ነፍሰ ጡር ሴቶች፣ ህጻናት እስከ ሆሳና በእግር ሄዶ እያመለከቱ ነው አሉ።
በዞኑ ከሰራተኞች ደሞዝ ክፍያ ጋር በተያያዘም አገልግሎት መስጠት የተሳነው የሾኔ የመጀመሪያ ደረጃ ሆስፒታልም ካለፈው ጥቅምት 1 ቀን 2016 ዓ.ም ጀምሮ ስራ አቁሞ የነበረ ሲሆን ለጥያቄያቸው ምላሽ ባያገኙም ሐኪሞች በክፍል ስራ መጀመራቸውን የሆስፒታሉን ሰራተኞችና ተገልጋዮችን ዋቢ አድርገን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የትግራይና የአማራ ክልሎች አከራካሪ ቦታዎች ጉዳይ በህዝበ ውሳኔ እንደሚፈታ የኢትዮጵያ መንግስት አስታወቀ። ባለፈው ሳምንት 1 ዓመት ያስቆጠረውን የፕሪቶሪያን የሰላም ስምምነት አስመልክቶ የፌዴራል መንግስት ባወጣው መግለጫ ለሁለቱ ክልሎች አከራካሪ ቦታዎች እልባት ለመስጠት የታቀዱ መፍትሄዎችን ለመተግበር እንቅስቃሴ እየተደረገ እንደሚገኝ አስታውቋል። ኬኔዲ አባተ ተጨማሪ አለው።
ፕሪቶሪያ ላይ ከተፈረመው የሰላም ስምምነት አንደኛ ዓመት ጋር ተያይዞ ፈራሚ አካላቱ አንዳቸው ሌላቸውን በአፈጻጸም ጉድለት እየወቀሱ ይገኛሉ። የመንግስት ኮሙኒኬሽንስ አገልግሎት ዛሬ ሰኞ ጥቅምት 26 ቀን 2016 ዓ.ም ምረት ባወጣው መግለጫው እንዳስታወቀው የፌደራሉ መንግስትና ተቋማት የፕሪቶሪያውን ስምምነት ከሚጠበቀው በላይ እየፈጸሙ እንደሚገኙ ገልጾ በአንጻሩ የትግራይ ክልል ጊዜያዊ አስተዳደር የሰላም ስምምነቱን በተሟላ ሁኔታ እየፈጸመ አይደለም ሲል ወቅሷል። ስምምነቱን በአግባቡ ያልፈጸመው የፌደራሉ መንግስት እንደሆነ የጠቀሰው ህወሓት በበኩሉ በጊዜያዊ አስተዳደሩ በኩል መፈጸም ያለባቸው ጉዳዮች በሚገባ እንደተፈጸሙ አስታውቋል። የኮሙኒኬሽንስ አገልግሎቱ በዛሬው መግለጫው የስምምነቱ አንድ አካል የሆነውን ለአከራካሪ ቦታዎች ዘላቂ ሰላምን የማረጋገጥና ሁሉንም ወገኖች ሊጠቅም የሚችል ያለውን የመፍትሄ አቋም እንደያዘ አመልክቷል። በዚህም መሰረት ክረምት ደርሶ የእርሻ ስራ ከመጀመሩ በፊት ተፈናቃዮች ወደ አካባቢያቸው እንዲመለሱ፣ የአካባቢዎቹ ነዋሪዎች በመረጧቸው አካላት እንዲተዳደሩ፣ በመጨረሻም ደረጃ በደረጃ በህገ መንግስቱ መሰረት ህዝበ ውሳኔ እንዲደረግ አቅጣጫ ተቀምጧል ሲል በቅደም ተከተል ዘርዝሯል። ይህንንም ተግባራዊ ለማድረግ እንቅስቃሴ እየተደረገ ይገኛል ያለው መንግስት ስለ እንቅስቃሴዎቹ ግን በግልጽ የተጠቀሰው ነገር የለም። የአከራካሪ ቦታዎች ጉዳይ በኢትዮጵያ ህገ መንግስት መሰረት እልባት እንዲያገኝ የፕሪቶሪያው ስምምነት በአንቀጽ 10 ድንጋጌው አስፍሯል። ህገ መንግስቱ ደግሞ የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ በሚመለከታቸው ክልሎች ስምምነት እንደሚፈጸም፣ ክልሎቹ ካልተስማሙ ደግሞ በፌዴሬሽን ምክር ቤት ውሳኔ እንደሚያገኝ በአንቀጽ 48 ደንግጓል። የዛሬውን መግለጫ አስመልክቶ ከመንግስት ኮሙኒኬሽንስ አገልግሎት ማብራሪያ የጠየቀን ሲሆን በመግለጫው ላይ ከተመለከተው ውጪ ተጨማሪ ማብራሪያ ለመስጠት እንደማይፈልጉ የመስሪያ ቤቱ ባለስልጣናት ገልጸዋል። የኮሙኒኬሽን አገልግሎቱ በመግለጫው የፌዴራል መንግስት ለፕሪቶሪያው ስምምነት አተገባበር ከሚጠበቅበት በላይ ተጉዟል ብሏል። በአንጻሩ በአንዳንድ ነገሮች ወደ ኋላ እየቀረ ስምምነቱን በተሟላ ሁኔታ አልፈጸመም ሲል የትግራይ ክልል ጊዜያዊ አስተዳደርን ወቅሷል። ከፌዴራል መንግስቱ ጋር የፕሪቶሪያውን የሰላም ስምምነት የተፈራረመው ህወሓት በበኩሉ ባለፈው አንድ ዓመት ውስጥ በትግራይ በኩል እንዲፈጸሙ የተቀመጡት ጉዳዮች በሚገባ ተፈጽመዋል ሲል ቅዳሜ ዕለት ባወጣው መግለጫ አስታውቋል። ይልቁንም በፌዴራል መንግስቱ በኩል ወሳኝ መሰረታዊ ጉዳዮች በአግባቡ አልተፈጸሙም ያለው ህወሓት ወራሪዎች ሲል የጠራቸው አካላት በኃይል ከያዟቸው የትግራይ መሬቶች መውጣት የነበረባቸው ቢሆንም እስካሁን እንዲወጡ አልተደረገም በማለት ተችቷል። ይኸው ተግባር ከከባድ መሳሪያዎች መፍታት ጋር በትይዩ መከናወን እንደነበረበት የጠቀሰው ህወሓት ተፈጻሚ ባለመሆኑ ግን የትግራይ ህዝብ ስቃይ እንዲራዘም ተደርጓል ብሏል። ግጭትን በዘላቂነት የማቆም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑ በሚሊዮኖች የሚቆጠር የትግራይ ህዝብ ተበታትኖ ነፃ እንዳልወጣ የገለጸው የትግራይ ህዝብ ደግሞ የጥይት ድምጽ ባይሰማም ለጥፋት እንደተጋለጠ ህወሓት አመልክቷል። አከራካሪ ቦታዎች በህዝበ ውሳኔ መፍትሄ እንዲያገኙ አቅጣጫ እንደተቀመጠ በፌዴራሉ የኮሙኒኬሽን አገልግሎት ዛሬ የተገለጸውን አስመልክቶ ከአማራና ከትግራይ ክልሎች መንግስታት አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። በሌላ በኩል የፌዴራሉም ይሁን የትግራይ ክልል የፕሪቶሪያው የሰላም ስምምነት አፈጻጸማቸው ግልጽነት እንደሚጎድለው በመጥቀስ የሚተቹ አካላት በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ላለው ግጭት ከዋና መግፊያዎች አንዱ እንደሆነ ይገልጻሉ። በዚህ ጉዳይ ላይ ተጨማሪ አስተያየቶችና ትንታኔዎችን ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዩናይትድ ስቴትስ የሰብአዊ እርዳታ የተኩስ አቁም እንዲደረግ ጥሪ ብታቀርብም ኔታንያሁ ግን ተቃውመዋል። በጋዛ የሚደረግ የተኩስ አቁም ስምምነትን አስመልክቶ በአረብ መሪዎች መካከል አለመግባባቶች ቢቀጥሉም ዩናይትድ ስቴትስ ለሰብአዊ እርዳታ ሲባል ፋታ እንዲኖር እየጠየቀች ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ጥሪውን ተቃውመው እሁድ ዕለት ባደረጉት ንግግር በሐማስ ታጣቂዎች የተወሰዱ ታጋቾች ሳይመለሱ የተኩስ አቁም ስምምነት አይኖርም ሲሉ ተናግረዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችንን ዘገባ ስምኝሽ የቆየ እንደሚከተለው አጠናቅረዋለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢራቅ ባደረጉት ድንገተኛ ጉብኝት በእስራኤልና በሐማስ መካከል የሚካሄደውን ጦርነት ለማስፋት በሶስተኛ ወገኖች ለሚደረግ እንቅስቃሴ ማስጠንቀቂያ ሰጥተዋል።
To anyone who might seek to take advantage.
Ba Gaza yallon gichit lemetekem zih weyim beyetinyawum yeketanaw killil yallu sewochachin sigat ust lemektet lemifelleg maninyawum akal yihinnin ndatadergu.
United States ba Gaza sabay irtatal lemadres lallat qurtanyinetna hulet mengist yememesret meftehin medegef ብሊንከን ባለፈው እሁድ በዌስት ባንክ ከሚገኙት የፍልስጤም መሪ መሐሙድ አባስ ጋር ባደረጉት ውይይት የተነሱ ሐሳቦች መሆናቸውን ገልጸዋል። ብሊንከን በሳምንቱ መጨረሻ ከአረብ ሀገራት የውጭ ጉዳይ ሚኒስትሮች ጋርም ተገናኝተው ዩናይትድ ስቴትስ እስራኤል ከሐማስ ጋር በመታደርገው ጦርነት አስቸኳይ የተኩስ አቁም ስምምነት እንዲኖር እንደማስደግፍ ገልጸው ምክንያቱም አሜሪካ በሽብርተኝነት የፈረጀችው ቡድን ዳግም ለመሰባሰብ እድል ሊያገኝ ስለሚችል መሆኑን አስረድተዋል። የብሔራዊ ደህንነት ምክትል አማካሪ የሆኑት ጆን ፊነር ኤቢሲ የተሰኘው የአሜሪካ ቴሌቪዥን ጣቢያ ላይ በሚተላለፈው this week ላይ ቀርበው ስለ ጉዳዩ ማብራሪያ ሰጥተዋል።
We have made clear that we would support and are advocating for humanitarian pauses.
ተጨማሪ ታጋቾችን ለመልቀቅ እንዲያስችል ሰብአዊ እርዳታ እንዲከፋፈል ሰብአዊ ተኩስ አቁም መደረጉን እንደምንደግፍና ያንንም እንደምናበረታታ ግልጽ አድርገናል።
ነገር ግን ታጣቂው የሐማስ ቡድን መስከረም 26 ቀን ባደረሰው ጥቃት የወሰዳቸውን ታጋቾች እስኪመልስ ድረስ የተኩስ አቁም ስምምነት አይታወጅም ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤልን የአየር ኃይል ጦር ሰፈር በጎበኙበት ወቅት አስረግጠው ተናግረዋል። ኤንቢሲ በተሰኘው የአሜሪካ ቴሌቪዥን ጣቢያ በሚተላለፈው ሚት ዘ ፕሬስ ላይ ቀርበው የነበሩት የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ በበኩላቸው ሁኔታዎች የሚፈቅዱ ከሆነ የታገቱ ዩክሬናውያንን የሚለቀቁበትን መንገድ ለማመቻቸት ወደ እስራኤል እንደሚጓዙ ተናግረዋል። እስራኤል የጦር ህግጋትን እየተከተለች ነው ብለው ያምኑ እንደሆነ ተጠይቀው ምላሽ ሰጥተዋል።
ሽብርተኞች ጥቃት ካደረሱ የልጆችን አንገት ከቆረጡ ህዝብንና አገርን የመከላከል ሙሉ መብት አለን። የሰብአዊነት ኮሪደሮችን መክፈት ከቻልን የጦር ወንጀለኞችን ማስገደድና በዚህ ውስጥ ያልተሳተፉ ሰዎችን መርዳት ከቻልን መላው ዓለም ይህንን ማድረግ አለበት።
ዘለንስኪ ይህን አስተያየት የሰጡት የዓለም ምግብ ፕሮግራም ኃላፊ ሲንዲ ማኬን በጋዛ ምግብ ያለቀ መሆኑንና ቀውሱ የቀጠናውን ሰላምና መረጋጋት አደጋ ውስጥ እንደሚከት ገልጸው በድጋሚ ባስጠነቀቁበት ወቅት ነው። በቬሮኒካ ባልደራስ ኢግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። የምሽቱን የመጀመሪያው ምዕራፍ አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ሐኪሞን ይጠይቁ ነው። በታዳጊ ልጆች ላይ በትምህርት ቤት አሊያም በመንደር ውስጥ የእድሜ ኩዮቻቸው በሆኑ ጉልበተኛ ልጆች አሊያም ደግሞ በሌሎች ታላላቆቻቸው የሚፈጸሙ ጥቃቶችና ወከባዎች በጊዜው ከሚኖራቸው ማህበራዊ ምስቅልቅልና ስነ ልቦና ጉዳት በተጨማሪም በኋላኛው የአዋቂነት ዘመናቸው ላይ የሚያስከትሉት የአእምሮ ጤና ሁከቶች ይኖሩ ይሆን? የምሽቱ ሐኪሞን ይጠይቁ ትኩረት ያደረገበት ርዕስ ነው። ሙያዊ ትንታኔውን የሚሰጡን ዶክተር ቢኒያም ገሰሰ የልጆች የወጣቶችና የአዋቂዎች ልዩ የአእምሮ ሐኪም ናቸው። በፔንሲልቬኒያ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ሕክምና ክፍል ሊቀመንበርም ናቸው። ያነጋገራቸው አሉላ ከበደ ነው።
ዶክተር ቢኒያም፣ የዛሬው የሐኪሞን ይጠይቁ ፕሮግራም ትኩረት መጥፎ ጠባይ ያላቸው ጉልበተኛ ልጆች በተለይ ትምህርት ቤት ውስጥ በአንድ ወይም በሌላ ምክንያት ነጥለው የጥቃታቸው ኢላማ ያደረጓቸው ልጆች በመተናኮል በማሸማቀቅ የእድሜ ኩዮቻቸው መሳቂያና መሳለቂያ በሚያደርጉበት በእንግሊዝኛው አጠራር ቡሊ የሚሰኘው ይህ ሁኔታ ልጆችን ለአእምሮ ጤና መታወክ ሊያጋልጥ ይችላሉ የሚል ነው ጥያቄው። በእርግጥ ይህ ሁኔታ ተጨባጭነት አለው? እንዲህ በመሰሉት በተደጋጋሚ በልጆች ላይ በሚፈጠረው ጥቃት የሚከሰትበት ሁኔታ አለ?
ልጆች ትምህርት ቤት ሲሄዱ ፍራቻ ጋር የተያያዘ ነገር መኖር የለበትም እና ስለ ቡሊንግ ለምሳሌ በስራዬ ላይ የማየው አንዳንድ ጊዜ በአውቶቡስ ወደ ትምህርት ቤት ወይም ከትምህርት ቤት ወደ ቤታቸው ሲመለሱ ትምህርት ቤት ውስጥ በክፍል ውስጥ በውጭም እያሉ አንዳንዶቹ እንደ ግሩፕ አይነት ልጆች አንዳንድ ጊዜ ለየት ያለን ሰው ማጥቃት ይወዳሉ እና በትምህርት ቤቶቹ ሴፍ የሆኑ ሲባል እነዚህ ልጆች አዋቂዎች፣ አስተማሪዎች፣ ካውንስለሮች፣ የትምህርት ቤቱ ዲሬክተር ከዛም አልፎ ከቤተሰቦቻቸው ጋር አብረው እንደ አንድ መፍትሄ መፈለግ እንዳለባቸው ሲያውቁ ትንሽ የመረጋጋት ነገር ይኖራቸዋል። አለበለዚያ የማይናገሩና የሚደብቁ ከሆነ ያቺ ትንሿ ጭንቀት እያደገች እየፈራች ልጆች ትምህርት ቤት ከማቋረጥ ላለመሄድ ፍራቻ ዲቨሎፕ እንዲያደርጉ ያደርጋቸዋል።
ዶክተር ቢንያም፣ ይሄ በትምህርት ቤት ውስጥ በልጆች ላይ በእድሜ ኩዮቻቸው የሆኑ በቡድንም እየሆኑ የማጥቃትና በተማሪዎች ውስጥ በዚያ እድሜ በከበደ ሁኔታ ውስጥ እንዲያልፉ ማድረግ በኋለኛው እድሜ እንደዛ የተደረጉ ልጆች ላይ ተዘውትሮ የሚታዩን ችግሮች አሉ። በእርሶ የሕክምና ስራ ውስጥ የተመለከቷቸውን ጨምረው ቢያስረዱን። ለመሆኑ ምን አይነት ነገሮች ናቸው የሚስተዋሉት?
ለምሳሌ በልጅነት ከፍራቻ ይጀምራል እና ራስን አለመተማመን፣ በየጊዜው ሲወጡ ወደ ትምህርት ቤት ሲሄዱ ካሁን ዛሬ ምን ደረሰብኝ፣ ዛሬ መቱኛል፣ ዛሬ ደበድቡኛል፣ ዛሬ ስም ያወጡልኛል የማለት ፍራቻ ይመጣል። ያ ነገር በጊዜ ካልተስተካከለ እየቆየ ልጆቹ ያንን መጥፎ ስሜት የራሳቸው ያደርጉታል እና እኔ መጥፎ ነኝ፣ ሰው አይወደኝም፣ ለካ እንደዚህ ነኝ ይላሉ። ከዚህ ቀጥሎ ምንድን ነው የትምህርታቸው ውጤታቸው፣ በትምህርታቸው ላይ ኢንትረስት ያጣሉ እና ጎበዝ የነበረው ተማሪ ራሱን በደንብ ትምህርት መስክ ውስጥ ከማሰማራት ወደኋላ ይቆጠብና መውደቅ፣ መድገም፣ ከዛ በኋላ ትምህርት ማቋረጥ። እዚህ ሀገር ደግሞ ትምህርት ቤት ቡሊንግ ካለ አንዳንዶቹ ከቤታቸው ሳይበር ስኩሊንግ ወይም ሆም ስኩሊንግ የመፈለግ አይነት አዝማሚያ አለ። ይሄ ለአንዳንዶቹ ጥሩ መፍትሄ ሊሆን ሲችል ግን ችግሩን አቮይድ አድርጎ ራስ ወደ መቆጠብ ነገር ይገፋፋል። ይሄ በጊዜ ካልተስተካከለ እያደጉ ሲመጡ ወደ እጽዋና ሲጋራ ማጨስ፣ ወደ አልኮል፣ ወደ ሌላ ድራግ ውስጥ ለመግባት ይዳርጋል። እየበዛ ከሄደ እንቅልፍ የማጣት የጭንቀት ስሜት፣ በእንቅልፋቸው ደግሞ መጥፎ ነገሮች እያዩ ካልተስተካከለ ወደ ንዴትና ሰዎችን ወደ መጉዳት ሀሳብ ነው ውስጥ ያስገባቸዋል።
ለመሆኑ እነኚህ ሁኔታዎች የሚከስቷቸው የአእምሮ ጤና ሁከቶች በታዳጊ ልጆችና በወጣቶች ላይ የሚከስቷቸው ምልክቶች ምን አይነት ናቸው? በአዋቂነት እድሜያቸው ሲከሰቱ ከሚፈጠረው ሁኔታ ጋርስ እንዴት ይነጻጸራሉ?
በአዋቂ ላይ ለምሳሌ ራስን የመቆጠብ ራስን የማግለል ሲሆን፣ በልጅነት እድሜ ደግሞ የሚታየው የዲፕሬሽን ስሜት የንዴትና የአውትወርድ ቢሄቪየር ኤክስተርናላይዚንግ ይሉታል። እንደ ማጥፋት፣ ነገሮችን መስበር፣ መጣላት እና ንዴትን አለመቆጣጠር አይነት ስሜት ሊሆን ይችላል።
ዶክተር ቢንያም፣ ልጆቻቸው እንዲህ ላለው ተገቢ ያልሆነ ግፊት ተጋልጠው መሆን አለመሆኑን ልጆቹ ከትምህርት ቤት ብቻ ሳይሆን ቤታቸው ውስጥም ሰግተው የሚደብቁ ከሆነ ወላጆች ምን አይነት ነገሮችን ማጤን አለባቸው? ልጆቻቸው ለእንዲህ ያለው ሁኔታ ተጋልጠው እንደሆን የበለጠ በቀረበ ስሜት እንዲከታተሉ ትምህርት ቤታቸውን ማነጋገር ካለባቸው አስፈላጊውን እርምጃ መውሰድ እንዲችሉ ምን አይነት እንደው ጠቋሚ ምልክቶች ይታያሉ? ልጆቹ ባይናገሩ ለእንዲህ ያለ ሁኔታ ተጋልጠው ከሆነ
ወደ መፍትሄው እየመጣ ነው። ይህ ምንድን ነው? ልጆች ቢናገሩና ችግሩ መፍትሄ በጊዜ ቢፈለግለት በጣም ቆንጆ ነው። አንዳንድ ጊዜ ግን ልጆቹ እኔ ራሴ እቆጣጠረዋለሁ፣ ነገሩን አቆመዋለሁ፣ ነገ ጥሩ ቀን ይሆናል እንደዚህ እያሉ እየቆየ ሲሄድ ለችግሩ መፍትሄ ሳይገኝለት ሊቆይ ይችላል። እና ዋናው ምንድን ነው? ልጆቹ ይሄን አይነት ነገር ከመድረሱ በፊት ፕሪቨንት ማድረጉ ትልቅ ነገር ነው። እና ፕሪቨንት የሚደረገው እንዴት ነው? በቤተሰብ ውስጥ ለምሳሌ እናትና አባት ከልጆቻቸው ጋር ጥሩ አይነት ግንኙነት ካላቸው፣ ግልጽ የሆነ ኮሚኒኬሽን ካለ፣ ለምሳሌ ከትምህርት ቤት ሲመለሱ ቁጭ ብለው ስለ ቀኑ ትንሽ ማውራት፣ እንዴት ነበር ዛሬ ቀን፣ ምን ነገር ሀፕን አደረገ። ልጆች ደግሞ እንደዚህ ቁጭ ብላችሁ እናውራና እንደዚህ ሲባሉ አንዳንድ ጊዜ ደስ አይላቸውም። እንግዲህ በዚህ ሀገር ሌክቸር ሊያደርጉኝ ነው ብለው አልፈልግም መስማት ይላሉ። እንደሱ ሳይሆን ለምሳሌ አብረን ወጣ ብለን ወክ እናደርግ ወይ ኳስ እየወረወርን እየተጫወትን ዛሬ እንዴት ነው ቀን ብትላቸው ኢንዲሬክትሊ ኦፕን እንዲሆን ያደርጋቸዋል። እና ዋናው ምንድን ነው? ችግር ካለ ብትነግሩን አብረን መፍትሄው እናደርገዋለን። ያንተ ያንቺ ብቻ ሳይሆን ችግሩ የእናንተ ችግር የቤተሰባችን የሁላችን ችግር ነው፣ ከእናንተ ጎን አብረንን ሲባሉ ልጆቹ ኮንፊደንስ ይሰማቸዋል። ይሄ በትምህርት ቤትም ደረጃ አስተማሪዎች ስለ ቡሊንግ ያስተምራሉ፣ ካውንስለሮች ምን አይነት ችግር ካለ መታችሁ ንገሩን ይላሉ። እና አንዳንድ ጊዜ ልጆች ትምህርት ቤት ኢንትረስት ሲያጡ ወይም ያልሆነ አይነት ውጤት ሲያመጡ አስተማሪዎቹ ብዙ ልጆች ስለሚያዩ በአንድ ጊዜ ልጆቹም እያንዳንዶቻቸው ስለሚያውቁ አንዱን ከአንዱ ኮምፔር ማድረግ ይችላሉ። እና አንድ ልጅ መቅረት ሲጀምር ውጤቱ እየወረደ ሲሄድ በፊት በደንብ ይሳተፍ የነበረ እና የሚመልስ ልጅ አሁን ወደኋላ መቅረት ሲጀምር ወደ ጎና አድርገው ምንድን ነው ችግር፣ ምን ልረዳ እችላለሁ ሊሉ ይችላሉ። እና ለልጆቹ እንደሚያስፈልገው ምንድን ነው ኢቨን ለብዙ ነገር ምንድን ነው ዋናው ነገር ብለው ሲያጠኑ ልጆች በልጅነታቸው ከመንቶር ጋር ከአስተማሪ ጋር ከትምህርት ቤት ጋር ኮኔክትድ ከሆኑ ከመሰላቸው ያ ከብዙ ነገር ራሳቸውን ከማጥፋት ስለ ራሳቸውን መጥፎ ስለሚሰማቸው ነገር እንዲቀንስ በጣም ትልቁ ነገር ዋናው ብለው ያዩት በዚህ በኮቪድ የሚያየነው ኮኔክትድነስ አጡ ልጆች እና ያ ኮኔክትድነስ እንዲኖር መሞከር አለብን።
መልካም ዶክተር ቢኒያም፣ በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን አስቀድሞ መከላከል ወይም ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢኒያም ገሰሰ የታዳጊ የወጣቶችና የአዋቂዎች አእምሮ ሕክምና ልዩ ባለሙያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሼ አገኝዎታለሁ። እግዚአብሔር ይስጥልኝ።
እኔም እንደዚህ አይነት አጋጣሚ አግኝቼ ስለ ሞዶ ፊልድ መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። እግዚአብሔር ይስጥልኝ።
ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሰኞ ምሽት ጥቅምት 26 2016 ዓ.ም መሰናዷችን ይቀጥላል። ተከታዩ ዘገባችን ደግሞ የአፍሪካ ነክ ርዕስ ነው። ናይጄሪያን ከረሃብ ለመታደግ ተሟጋቾች አስቸኳይ ጥሪ አቀረቡ። በናይጄሪያ የዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበራት ተሟጋቾች ሀገሪቱን ከረሃብ አፋፍ ለማዳን አስቸኳይ እርምጃ እንዲወሰድ ጠይቀዋል። የተባበሩት መንግስታት ድርጅት በአሁኑ ጊዜ ከ15% በላይ የሚሆነው የሀገሪቱ ሕዝብ የተመጣጠነ ምግብ እጥረት እንዳለበትና ቁጥሩ እየጨመረ መሆኑንም አመላክቷል። የጊብሰን ኤሚካ ከአቡጃ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል።
ምግቡ አነስ ይልና ብዙ ውሃ ይገባበታል። የ41 ዓመቷ ሩት ዴቪድ ቤተሰቦቿ ያጋጠማትን ከባድ የምግብ እጥረትና እንዴትስ እየተቋቋሙት እንዳሉ ትናገራለች። የሶስት ልጆች እናት የሆነችው ሩት ቦኮ ሃራም በሰሜን ምስራቅ ናይጄሪያ በቦርኖ ግዛት በሚገኘው መንደራቸው ላይ ያደረሰውን ከባድ ጥቃት በመሸሽ ከቤተሰቦቿ ጋር ወደ ናይጄሪያ ዋና ከተማ አቡጃ ከመጣች በኋላ ሕይወት ከባድ እንደነበረ ትናገራለች።
But you will not eat that you will satisfy.
We don't eat to satisfy our hunger.
ረሃባችንን ለማስወገድ አንበላም፣ እንደምንም እንቆጣጠራለን። ትንሽና በስላለን ብዙ ውሃን ጨምራለን። ልጆቹም ይተኛሉ። እኛም ከዚያን ቀን እስከሚቀጥለው ቀን ድረስ እንደኖርን እናውቃለን።
በአገር ውስጥ ተፈናቃይ ካምፕ ውስጥ ከአስር ዓመታት በላይ ከኖረች በኋላ ሩት ዴቪድ አሁንም ልጆቿን ለመመገብ የምትተማመነው በምግብ ልገሳው ላይ ነው። ሩት በናይጄሪያ ባለው አስቸጋሪ የኢኮኖሚ ሁኔታ ምክንያት ለተፈናቃይ የመጠለያ ካምፖች ከለጋሽ ድርጅቶች የሚለገሰው ምግብ እየቀነሰ በመምጣቱ ሁኔታው የከፋ ነው ትላለች።
But now they are not coming like
Now they are not coming. It takes like 6 months.
አሁን እየመጡ አይደለም። ወደ 6 ወራት ይፈጃል። በመደብራችን እህል አላከፋፈልንም። ሁለተኛ ምግብ ይዘው አይመጡም።
በዚህ አመት መስከረም ላይ እንደ ሩት ያሉ ወደ 24.8 ሚሊዮን የሚገመቱ የምግብ ዋስትና የሌላቸው ሰዎች እንደነበሩ የተባበሩት መንግስታት ድርጅት አመልክቷል። በዚህ አመት ረሃብን በዓለም አቀፍ ደረጃ የሚከታተለው ግሎባል ሃንገር ኢንዴክስ የተባለው የአውሮፓ በጎ አድራጎት ድርጅት ናይጄሪያ ከ125 አገራት 109ኛ ደረጃ ላይ እንደምትገኝ አረጋግጧል። የመረጃ ተቋሚው የተመጣጠነ ምግብ እጥረትን፣ መቀንጨርን፣ መቀጨጭና ሞትን ገምግሟል። የአየር ንብረት ውድመት፣ የዋጋ ንረትና የደህንነት እጦት በናይጄሪያ የምግብ ዋስትና እጦት ዋና መንስኤዎች ናቸው። በዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበራት ኦፕሬሽን ስራ አስኪያጅ ሆፕዌል ሙኒያሪ ከቅርብ ጊዜ ወዲህ የተከሰቱት ዓለም አቀፍ ግጭቶችና አደጋዎች በአገሪቱ ላሉ ፍላጎቶች ምላሽ እጥረት እየፈጠሩ መጥተዋል ይላሉ።
Our efforts will always be, you know, competing with other interests. For instance, we have the Russian.
ጥረታችን ሁልጊዜ ከሌሎች ፍላጎቶች ጋር የሚወዳደር ይሆናል። ለምሳሌ የምግብ ጦት አሳሳቢ ጉዳይ በሆነባቸው እንደ ናይጄሪያና የተቀረው አፍሪካ ላይ የሩሲያ ዩክሬን ጦርነት የራሱ የሆነ ተጽዕኖ ያለው ነው። አሁን የእስራኤልና ፍልስጤም ሐማስ ጦርነት አለን። በሶሪያ ቱርክ የደረሱ የመሬት መንቀጥቀጥን የመሰሉ ሁኔታዎች አሉ። ስለዚህ እርዳታዎች ድንገተኛ አደጋዎች ወደ ደረሱባቸው እነዚያ አካባቢዎች በአጣዳፊነት ቶሎ ቶሎ ስለሚሄዱ የእርዳታ ድጋፍ አሰባሰባችንን ይጎዳሉ።
የናይጄሪያ መንግስት በሐምሌ 2015 ላይ ለምግብ እጦት ያስቸኳይ ጊዜ አዋጅ አውጇል። የሰብአዊ እርዳታ ተቋማት በጣም ተጋላጭ ለሆኑ የህብረተሰብ ክፍሎች የጤናና የስነ ምግባር ድጋፎችን አሳድገዋል። እንደ ሙኒያሪ ያሉ ሰብአዊ ተሟጋቾች መንግስትና ባለድርሻ አካላት የምግብ ደህንነትና የረሃብ ቀውሱን ለመቋቋም ዘላቂ መፍትሄ እንዲያፈላልጉ እየገፋፉ ነው።
የምሽቱ የመጨረሻው ዘገባ ላይ ደርሰናል። ዘገባው ስፖርት ነው። ታምራት ቶላ የኒውዮርክ ማራቶንን የቦታውን የ12 ዓመት ክብረ ወሰን አሻሽሎ አሸነፈ። የጀርመኑ ክለብ ሜይንዝ አጥቂ አንዋር አልጋዚ የእስራኤል ሐማስ ጦርነትን በተመለከተ በማህበራዊ ሚዲያ ላይ ባስተላለፈው መልእክት ምክንያት ኮንትራቱ ተቋረጠ። በኮሎምቢያ ሽምቅ ተዋጊዎች የታገቱት የሉዊስ ዲያዝ አባትን ለማስለቀቅ ድርድር እየተካሄደ ይገኛል። ኖቫክ ጆኮቪች ግሪጎር ዲሚትሪቭን ለማሸነፍ ክብረ ወሰን ከፍ በማድረግ 40ኛ የማስተርስ ሜዳ ቴኒስ ዋንጫውን አነሳ። የሚሉትና ሌሎች የስፖርት ዘገባዎችና ዜናዎችን ይዘው ኬኔዲ አባተ ይጠብቃቸዋል።
አትሌት ታምራት ቶላ ትናንት እሁድ ጥቅምት 25 ቀን 2016 ዓ.ም ተመረጠ በተካሄደው የኒውዮርክ ከተማ ማራቶን ለ12 ዓመት ተይዞ የቆየውን የቦታውን ክብረ ወሰን በማሻሻል ድል አድርጓል። የ2022 የዓለም የማራቶን ሻምፒዮኑ ታምራት በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን የኒውዮርክ ማራቶን 2 ሰዓት ከ04 ደቂቃ ከ58 ሰከንድ በሆነ ጊዜ ነው ያሸነፈው። በዚህም ኬንያዊው ጄፍሪ ሙታይ እንደ አውሮፓውያን አቆጣጠር በ2011 የያዘውን ክብረ ወሰን በ8 ሰከንድ ያሻሻለው ታምራት የኒውዮርክ ከተማ ማራቶንን ከ2 ሰዓት ከ5 ደቂቃ በታች ያጠናቀቀ የመጀመሪያው አትሌትም ሆኗል። በኒውዮርክ ማራቶን ሲወዳደር የዘንድሮ 3ኛው መሆኑን የተናገረው አትሌቱ ከዚህ ቀደም ባደረጋቸው ሁለት ውድድሮች 4ኛ መውጣቱን አስታውሷል። ውድድሩን ለመጀመሪያ ጊዜ በማሸነፌ በጣም ደስተኛ ነኝ ማለቱን የዓለም አትሌቲክስ በድረገጹ አስፍሯል። የተወዳደረው ለማሸነፍ እንጂ የቦታውን ክብረ ወሰን የማሻሻል ሐሳብ እንዳልነበረውም ተናግሯል። ከታምራት ቶላ በሁለት ደቂቃ ያህል ዘግይቶ የገባው ኬንያዊው አልበርት ኮሪር ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ ሹራቂ ጣታ ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኬንያዊቷ ሄለን ኦቢሪ በውድድሩ መጨረሻ ላይ ተስፈንጥራ በመውጣት አጨራረሷን በማሳመር ኢትዮጵያዊቷን ለተሰንበት ግዳይ አስከትላ በመግባት አሸንፋለች። የዘንድሮውን የቦስተን ማራቶንም ያሸነፈችው የሁለት ጊዜ 5000 ሜትር የዓለም ሻምፒዮኗ ኦቢሪ የዛሬውን የኒውዮርክ ማራቶን 2 ከ27 ከ23 በሆነ ጊዜ ነው በአንደኝነት ያጠናቀቀችው። ለተሰንበት ከኦቢሪ በ6 ሰከንድ ዘግይታ ስትገባ፣ ሌላኛዋ ኬንያዊት ሻሮን ሎኬዲ ውድድሩን በሶስተኝነት አጠናቃለች። የኔዘርላንድሱ የክንፍ መስመር ተጫዋች አንዋር አልጋዚ በማህበራዊ ትስስር ገጹ ላይ ለፍልስጤም በመወገን ለጥፏል በተባለው ቪዲዮ ምክንያት ከሜንዝ ክለብ ጋር የነበረው ኮንትራት መቋረጡን ክለቡ አርብ ዕለት አስታውቋል። የጀርመኑን ክለብ ሜንዝ በመስከረም ወር በነጻ ዝውውር የተቀላቀለው የ28 ዓመቱ አልጋዚ ተቀባይነት የሌለው ቪዲዮ ለጥፏል ያለው ክለቡ በቀጣይ ወር እንደ አውሮፓውያኑ ጥቅምት 17 እግድ ጥሎበት እንደነበር ገልጿል። የቀድሞው የኤቨርተንና የአስቶን ቪላ ተጫዋች የታገደው ከቀናት በፊት ለጥፎ ያጠፋው ቪዲዮ ባለው ወገንተኝነትን የሚያሳይ መልእክት ምክንያት መሆኑን ክለቡ አስታውቋል። ሜንስ ተጫዋቹን ካገደ በኋላ ውስብስብ ግጭቶችን በተመለከተ አቋምን የሚያንጸባርቅ አስተያየት መስጠት ከክለቡ እሴቶች ጋር የማይጣጣም ነው ብሏል። ሆኖም ተጫዋቹ ከክለቡ አመራሮች ጋር ባደረገው ውይይት በለጠፈው ቪዲዮ ተጸጽቷል ያለው ክለቡ እገዳውን ማንሳቱን ሰኞ ዕለት አስታውቆ ነበር። አልጋዚ በበኩሉ ረቡዕ በ በማህበራዊ ሚዲያ ባስተላለፈው የጽሑፍ መልእክት ክለቡ መግለጫውን ያወጣው ያለ ፈቃዱ መሆኑን ገልጾ እኔ በአቋሜ አልተጸጸትኩም ወይንም ምንም አይነት ጸጸት የለብኝም ብሏል። ዛሬም ይሁን ሁሌም እስከ መጨረሻው ስትንፋሴ ድረስ ለሰው ልጆችና ለተጨቆኑ ሰዎች እቆማለሁ ሲልም በአቋሙ መጽናቱን አመልክቷል። ይህን ተከትሎ ክለቡ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። አልጋዚ አርብለት በማህበራዊ የትስስር ገጹ ለእገዳው በሰጠው ምላሽ ብቻህን እንኳን ብትሆን ለትክክለኛው ነገር ቁም ካለ በኋላ በጋዛ ውስጥ በንጹሃንና አቅመ ደካሞች ላይ ከተፈጸመው ጥቃት ጋር ሲነጻጸር የእኔ ስራ ማጣት ምንም አይደለም ብሏል። የ28 ዓመቱ ተጫዋች ሜንዝን መስከረም ላይ ከተቀላቀለ በኋላ በተቀያሪነት 3 ጨዋታዎችን አድርጓል። የሊቨርፑልን አጥቂ የሊዩስ ዲያዝን አባት ያገተው ብሔራዊ ነጻ አውጪ ጦር የተባለ በሀገሪቱ የሚንቀሳቀስ የሽምቅ ተዋጊ ቡድን መሆኑን የኮሎምቢያ መንግስት አስታውቋል። ትናንት ሊቨርፑል ከሉተን ጋር ባደረገው የፕሪሚየር ሊግ ግጥሚያ ባለቀ ሰዓት ግብ አስቆጥሮ ሊቨርፑልን አቻ ያደረገው ሊዩስ ዲያዝ ግቡን ካስቆጠረ በኋላ ከመለያው ስር የለበሰውን አባቴን ልቀቁት የሚል ጽሑፍ ያለበት ቲሸርት በማሳየት ለአጋቾቹ መልእክት አስተላልፏል። ታጋች አባቱን ለማስለቀቅ ከሽምቅ ተዋጊዎች ጋር ድርድር እየተደረገ መሆኑን የገለጸው የኮሎምቢያ መንግስት ተዋጊዎቹ በተወካያቸው አማካኝነት የዲያዝን አባት በተቻለ ፍጥነት እንለቃለን ማለታቸውን አስታውቋል። የዲያዝ እናትና አባት ከሳምንት በፊት በሰሜን ኮሎምቢያ ከምትገኘው ባራንካስ የተባለች አነስተኛ ከተማ መታገታቸው ይታወሳል። ይሁን እንጂ ፖሊስ የዲያዝን እናት ሲሌኒሲ ማሩላንዳን በሰዓታት ውስጥ ማስለቀቅ ቢችልም እስካሁን በአጋቾች ቁጥጥር ስር የሚገኙት አባቱ እንዲለቀቁ የባራንካስ ነዋሪዎችም ባለፈው ሳምንት መጀመሪያ ላይ ሻማ በማብራት ባደረጉት ሰልፍ ጠይቀዋል። የሀገሪቱ መንግስት የዲያዝን አባት ለማስፈለግ በርካታ ወታደሮችንና አየር ኃይል ማሰማራቱ አይዘነጋም። ኖቫክ ጆኮቪች ትናንት በተካሄደው የፓሪስ ማስተርስ የፍጻሜ ጨዋታ የቡልጋሪያውን ግሪጎር ዲሚትሮቭን 6-4 እና 6-3 በመርታት አሸንፏል። በዚህም 7ኛ የፓሪስ ማስተርስ ዋንጫውን እንዲሁም በአጠቃላይ ደግሞ 40ኛ የማስተርስ ዋንጫውን በማሸነፍ ጆኮቪች በራሱ የተያዘውን ክብረ ወሰን ከፍ አድርጓል። የትናንቱ ዋንጫው ለ36 ዓመቱ የዓለም ቁጥር 1 ሰርቢያዊ የሜዳ ቴኒስ ተጫዋች በአመቱ ያሸነፈው 6ኛ ዋንጫው ነው። ጆኮቪች በዚህ የውድድር አመት ካደረጋቸው ጨዋታዎች መካከል በአልካራዝ ከገጠመው አንድ ሽንፈት ውጭ ሁሉንም 33 ጨዋታዎች አሸንፏል። በዚህ ሳምንት በጣም ፈታኝ ከሆኑ ሁኔታዎች በኋላ ዋንጫ ማሸነፌ የማይታመን ነው ሲል በፓሪስ የጨጓራ ህመም ገጥሞት ሕክምና ሲከታተል የነበረው ጆኮቪች መናገሩን አሶሺየትድ ፕሬስ ዘግቧል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝናቸው ዘገባዎች ተገባደዋል። ከመሰናበታችን በፊት የመርሃ ግብር ማሳሰቢያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ለዕለቱ ያዝነው ዘገባ ተጠናቋል። ከመሰናበታችን በፊት በፌስቡክ ላይ ካገኘናቸው አስተያየቶች ጥቂቶቹ እናጋራችሁ። የትግራይና የአማራ ክልሎች አከራካሪ ቦታዎች በህዝበ ውሳኔ ይፈታሉ የሚለውን ዘገባ ተከትሎ ጊድማር የተሰኙ ተመልካች ወይም ደግሞ አስተያየት ሰጪ ይህ የፕሪቶሪያው የሰላም ስምምነት በቀጥታ ያጠፈ ነው፣ የሽግግር መንግስቱና የትግራይ የፖለቲካ ኃይሎች የፌዴራል መንግስቱን አቋም እንዴት እንደሚያዩት ጥያቄ አለኝ ያሉ ሲሆን፣ በሌላ በኩል ደግሞ አቤ ከቤ የተሰኙ አስተያየት ሰጪ ይሁና እናየዋለን ይወሰናል ብለዋል። አሌክስ ኬሙሙ በጣም ጥሩ ውሳኔ ነው ብለዋል። ሌሎች አስተያየት ሰጪዎችም አሉ። የአፍጋን ገበሬዎች $1 ቢሊዮን አጡ የሚለው ዘገባ ላይ ደግሞ ዳጊ ጌራ ታሊባን መመስገን አለበት የተከለከለው እጽ በመሆኑ ያሉ ሲሆን፣ ኤዋን ደሜና ደግሞ ገበሬዎቹ ሲያሳዝኑ የሚል አስተያየት አስፍረዋል። ሁሉንም እናመሰግናለን። አድማጭ ተመልካቾቻችን እንግዲህ ለማክሰኞ ምሽት ጥቅምት 26 2016 ዓ.ም ይቅርታ፣ ለሰኞ ምሽት ጥቅምት 26 2016 ዓ.ም የያዝነውን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው የምሽቱን መሰናዶ በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ለምሽቱ የያዝናቸው ዘገባዎች ተጠናቀዋል። ሰላም ጤና ስጥልን። ደህና ደሩ።